ጋቢና ቪኦኤ። ሰላም ሰላም፣ እንዴት አመሻችሁ? ተሳፈሩ፣ ገባ በሉ፣ ታክሲው ሞልቷል። ሄኖክ ሰማግዜር ነኝ። ጋቢና ቪኦኤ አስገባችሁ። የጋቢና ጉዟችን ከአሜሪካ ድምፅ ሬዲዮ ተጀምሯል። ከጽዮን ግርማ ጋር ለ30 ደቂቃዎች አብረናችሁ እንዘልቃለን።
ሰላም እንደምናመሻችሁ። ዛሬ በደብረ ማርቆስ ከተማ ውጥረት ነግሷል። የብአዴን አመራር አባላት አቶ በረከት ስምኦን አሉበት በተባለ ሆቴል ለተቃውሞ ሰዎች መውጣታቸው ታውቋል።
ምን መሰለሽ፣ መጀመሪያው መነሻው ማለት ነው ይሄ በረከት ስምኦን ጋር የተያያዘ ነው። ደብረ ማርቆስ ለገብቷል በሚል ገንዛምን ሆቴል አካባቢ እንትን ሲሉ ነበረ አይተናል። ይወጣ እያሉ ሲበረብሩ ነበረ። በአጋጣሚ እሱን ማግኘት አልቻልም። እሱን ማግኘት እንትን ሲሉ ሆቴሉ መምታት ጀመረ።
ነዋሪዎቹ ከተናገሩት ነው። ዛሬ በደብረ ማርቆስ ከተማ በሐሰት መረጃ የተነሳ በከተማዋ ግርግር መድረሱን የክልሉ ባለስልጣናት አስታውቀዋል።
የጎዳ ሰው የለም እስካሁን። ያው አሁንም የተረጋጋ አይደለም። ከተማ አካባቢ የተንቀሳቀሱ ይጠዋሉ። ጉዳት በደረሰበት ሆቴል አካባቢ ቢሆን አሁንም ከጉዳት ነጻ አይደለም። እዚህ አካባቢ ነው ያሉ በብዛት የሚንቀሳቀሱ።
የምስራቅ ጎጃም ዞን የኮሚኒኬሽን ጉዳዮች ኃላፊ አቶ ሽፈራው አየለ ናቸው። ዝርዝሩን ይዘናል።
በዛሬው የጋቢና ጉዞ የኢትዮጵያው ጠቅላይ ሚኒስትር አብይ አህመድን 100 የስልጣን ቀናት እንገመግማለን።
ባለፈው 100 ቀን ከድብርት የወጣ ሀገር ለመፍጠር ጥረት ተደርጓል። ኢኮኖሚውም እንደዛው።
ጠቅላይ ሚኒስትር አብይ አህመድ በስልጣን የቆዩባቸው 100 ቀናት ትልቁ ዲፕሎማሲያዊ ስኬት በኢትዮጵያና ኤርትራ መካከል ሰላምን ሊያሰፍን የሚችል ተግባር መፈጸማቸው እንደሆነ የውጭ ጉዳይ ሚኒስቴር ቃል አቀባይ አቶ መለስ አለም ተናግረዋል።
በዚህ ሳምንት በተከታታይ የጠቅላይ ሚኒስትሩን 100 ቀናት በተለያዩ ዘርፎች ከምሁራን ከፖለቲካ መሪዎችና ከሌሎችም ስናቀርብላችሁ ቆይተናል። ሁሉንም ከዝግጅታችን ታገኛላችሁ። ጋቢና ቪኦኤ የአዲሱ ትውልድ ድምፅ፣ አብራችሁን ከአድማስ ተሻገሩ። ዜና እናስቀድም።
ለዜናዎቹ ተመልሰን መጥተናል። በምስራቅ አፍጋኒስታን በከባድ የታጠቁ 2 አጥፍቶ ጠፊዎች ዛሬ በትምህርት ሚኒስቴር ገብተው በፈጸሙት ወረራ ቢያንስ 11 ሰዎች ተገድለዋል። እማኞቹ በገለጹት መሰረት አጥፍቶ ጠፊዎቹ በምስራቅ ናንጋሃር ክፍለ ሀገር መዲና ጃላላባድ በሚገኙ ህንጻ ውስጥ ሳይለዩ በሰራተኞች ላይ መተኮሳቸው ተዘግቧል። በጥቃቱ 17 ሰዎች መቁሰላቸውን የክፍለ ሀገሩ ቃል አቀባይ ተናግረዋል።
የትራምፕ አስተዳደር ቻይና የምታስገባቸው እቃዎችን አስመልክቶ በሌላ 200 ቢሊዮን ዶላር ላይ የ10% ቀረጥ ለማስከፈል መወሰኑ እንዳስደመማት ቻይና ዛሬ ገልጻለች። በሁለቱ በኢኮኖሚ የዳበሩ ሀገሮች መካከል በሚካሄደው የንግድ ጦርነት እየተባባሰ መሄዱን ያሳያል። የቻይና የንግድ ሚኒስትር የአሜሪካውን ውሳኔ ፈጽሞ አንቀበለውም በማለት የምላሽ እርምጃ እንደሚወስድ አስታውቋል። የዩናይትድ ስቴትስ የንግድ ተወካይ ሮበርት ላይትዘር በቻይና ገበያዋን ክፍት እንድታደርግና በሐቀኛ ገበያ ውድድር እንድትሰማራ የትራምፕ አስተዳደር በትዕግስት ሲጠብቅ ቆይቷል ብለዋል።
ሩሲያ ከጎረቤት ሀገር ሜሴዴኒያ ጋር ባደረግኩት ድርድር ጣልቃ ገብታለች በሚል ግሪክ 2 የሩሲያ ዲፕሎማቶችን እንዳባረረች ተዘግቧል። 2 ሌሎች ሩሲያውያን መልእክተኞች ግሪክ እንዳይገቡም ታግደዋል ሲሉ የግሪክ ሚዲያ ዘግበዋል። የሀገሪቱ መንግስት ቃል አቀባይ ዲሚትሪስ ዛናኮፖሎስ አንተስ ዓለም አቀፍ ሕግን በሚጥሱ ተገቢ እርምጃ ትወስዳለች ብለዋል። የሩሲያ ባለስልጣኖች በምላሹ 2 የግሪክ ዲፕሎማቶች ይባረራሉ ብለዋል።
በስተ መጨረሻም ታይላንድ ውስጥ 12 ኳስ ተጫዋቾችና አሰልጣኛቸው ሙሉ በሙሉ ከዋሻው በወጡ ማግስት ሁሉም በጥሩ ሁኔታ እንደሚገኙ አንድ የታይላንድ መንግስት ባለሥልጣን ገልጸዋል። ቺያንግራይ በተባለው ሆስፒታል በማገገም ላይ ያሉት ልጆች ምስል ለመጀመሪያ ጊዜ ዛሬ ታይቷል። በጥሩ ሁኔታ የሚገኙ ይመስላሉ። ምስሎቹ ቤተሰቦቻቸው በመስታወት በኩል ሲመለከቷቸው ያሳያሉ። ለምሽቱ የያዝናቸው የጋቢና ዜናዎች እነዚሁ ነበሩ። ከቀሪ ዝግጅቶቻችን ጋር አብራችሁን ቆዩ። የጋቢና ጉዟችን ከአሜሪካ ድምፅ ሬዲዮ ይቀጥላል። ሄኖክ ሰማግዜርና
ጽዮን ግርማ አብረን ከአድማስ እንሻገር እንላችኋለን።
ጋቢና ቪኦኤ ሌትስ ክሮስ ቦንደሪስ ቱጌዘር።
የምሽቱ የጋቢና ቀዳሚ ዘገባችን ወደ ደብረ ማርቆስ የሚወስደን ይሆናል። በምሽቱ ውሎውንም እንደዚሁ ውጥረት መንገሱን ነው የሰማነው። ጽዮን ግርማ ሁኔታውን እየተከታተለች አምሽታለች። እስኪ ከዘገባሽ የተረዳሽውን ግለጭልን።
ዛሬ እንግዲህ ከቀኑ 5 ሰዓት ጀምሮ በደብረ ማርቆስ ከተማ በአንድ ትልቅ ሆቴል ውስጥ የቀድሞ የብአዴን ኢህአዴግ ነባር ታጋይ የሆኑት አቶ በረከት ስምዖን እና እንደዚሁም ደግሞ የቀድሞ የከተማው ከንቲባ በሆቴል ውስጥ ይገኛሉ። እናም ደግሞ እንፈትሻለን የሚሉ ወጣቶች ወደ ሆቴሉ አካባቢ እንደነበሩና ቀስ በቀስ ያ ወደ ግጭት ከዛም ደግሞ ወደ ንብረት ማውደም መከሰቱን ነው። በዚህ ላይ ነዋሪዎችንና የምስራቅ ጎጃም ዞን የኮሚኒኬሽን ጉዳዮች ኃላፊን አነጋገር ያለው እንደዚሁም የክልሉ የመንግስት ኮሚኒኬሽን ማምሻውን ያወጣው መግለጫ አለ።
እንስማ።
የውጭ ጉዳይ ሚኒስትር ቃል አቀባይ አቶ መለስ አለም ዛሬ ረፋዱ ላይ በጠሩት ጋዜጣዊ ጉባኤ ጠቅላይ ሚኒስትር አብይ አህመድ ቃለ መሐላ ፈጽመው ስልጣን ከተረከቡ 100ኛ ቀን መሆኑን አብስረው በእነዚህ ቀናት ውስጥ በዲፕሎማሲው መስክ ተገኘ ያሉትን ስኬት ዘርዝረዋል። እነዚህ ቀናት በዲፕሎማሲው መስክ የላቀ አፈጻጸም የተከናወነባቸው ቀናት ናቸው ብለዋል። ከቅርብ ጎረቤቶች
የቴክኒክ እክል ገጥሞ ነው ይቅርታ እንጠይቃለን። ከላይ የሰማነው ዘገባ የጠቅላይ ሚኒስትር አብይ አህመድን በስልጣን በቆዩባቸው 100 ቀናት ውስጥ ትልቁ ዲፕሎማሲያዊ ስኬት ምን እንደሆነ የውጭ ጉዳይ ሚኒስቴር ያወጣውን መግለጫ የሚመለከት ይሆናል። በኢትዮጵያና ኤርትራ መካከል ሰላም ሊያሰፍን የሚችል ስምምነት ማድረሳቸው እንደሆነ ነው የተገለጸው። አሁን በደብረ ማርቆስ በዛሬው ዕለት እንደዚሁም ማምሻውን ውጥረት መንገሱን ከአማራ ክልል የከተማዋ ነዋሪዎችን እንደዚሁም ደግሞ የክልሉ ባለስልጣናት ያወጡትን መግለጫ ተንተርሳ ጽዮን ግርማ ያሰናዳችው ዘገባ ነው። ወደ እሱ እንለፍ።
በደብረ ማርቆስ ከተማ የሚገኙ ነዋሪዎች በዛሬው ዕለት ከቀኑ 5 ሰዓት ጀምሮ በከተማው አደባባይ በሚገኘው ጎዛምን ሆቴል የተፈጠረውን ሲናገሩ የብአዴን ኢህአዴግ ነባር ታጋይና የቀድሞ ማስታወቂያ ሚኒስትር አቶ በረከት ስምዖን በሆቴሉ አርፈዋል፣ በድብቅ ሰዎችን እያወያዩ ነው የሚል መረጃ በመሰራጨቱ ወደ ሆቴሉ የተሰባስበው የሄዱ ወጣቶች አቶ በረከትን አስወጡልን አሊያም ሆቴሉ ውስጥ ገብተን ፈትሸን እኛ እናስወጣቸዋለን በሚል ጥያቄው ወደ ተቃውሞ መቀየሩን ይናገራሉ። አንድ ስማቸው እንዳይገለጽ የጠየቁ የከተማው ነዋሪ የወጣቶቹ ጥያቄ እያየለ መጥቶ ቀስ በቀስ ወደ ንብረት ማውደም ተቀየረ ብለዋል።
በአይኔ ያየሁት ከቢሮ ስመጣ አደባባይ ላይ ወጣቶች ሰብሰብ ብለው ነበረ የሚታዩት። ከዛ ምሳ በልተን ወደ መስሪያ ቤት አሁንም ስንገባ ትንሽ ግርግር ነገር ነበረ። አሁን ጥሩ ስሜት የለም። ሰውየው ተገኘ ዞም መጣ የሚባል መኪና አለ፣ እሱን አቃጥለውታል። መኪናውን እዛ ጎዛመን ሆቴል ላይ ነው ያቃጠሉት። እንደዚሁ ማርኪላስ የሚባል ያሬድ ነው ማን የሚባል ልጅ ይባል የነበረ ልጅ የሚሰራበት ነበር፣ እሱንም አቃጥለውታል። ሆታሉ ወጣቶች ስሜታዊ ሆነዋል። ዚሆን ትልቅ ሆቴል የሚባል አለ የሚገርምሽ፣ በጣም ዘመናዊ ሆቴል ነበረ እና እሱ ሆቴል ለምን እንዳቃጠሉትም ምን መረጃ እንደያዙም እኔ መረጃው የለኝም። በጣም መቃጠል ያልነበረበት ሆቴል ነው፣ በጣም ዘመናዊ ነው። አቃጥለውታል። እንግዲህ ለምን እንደሆነ እነሱ ያውቃል ያቃጠሉት አካላት። ሌላው ማርኪላስ የሚባልም አለ። ማርኪላስ የሚባል ልጁ ካፌ የሚሰራበት የካፌ ስም ነው፣ የሆቴሉ ስም ሌላ ነው። ተከራይቶ ነው የሚሰራበት ልጁ።
ማን ነው እሱ ልጁ?
ያሬድ መሰለኝ የሚባል እርግጠኛ አይደለሁም፣ ስሙ ያሬድ መሰለኝ የሚባለው።
ታዲያ ምንድን ነው ያሬድ?
እሱንም በተለያየ ነገር ይፈርጁታል ወጣቶቹ፣ ከመንግስት ጋር ምናምን ያየዙታል።
ጎዛመን ሆቴልስ ምን የደረሰበት ነገር አለ?
ጎዛመን ሆቴልን የሚገርምሽ በድንጋይ ለመምታት ሞክሯል፣ መተውታል። ግን በጣም ይገርምሻል፣ ምንም ግንኙነት የለውም። ሰውዬው ታየ በሚል እሳቤ ብቻ ዝም ብሎ ሆቴል መመታት ትንሽ ወጣቱ አንደርስታንድ አላረጉ።
ማን ታየ ብለው ነው እዛ
አቶ በረከትን አይተነዋል ነው የሚሉት። በረከት ስምኦንም እዚያ ነው ያለ። መኪናውም የሱ ነው የሚባል። መኪናው ሲፈተሽ 2 ላፕቶፕ፣ የተለያዩ መንጃ የት መኪና ታርጋዎች እና ሰነዶችም ተይዘዋል። የተወሰነ የስልጠና ማንዋል የሚመስል ነገር የጣና በለስ ምንድን ነው የሚል ነገር አይተናል ብለውኛል። ከዚያ በኋላ ነው መኪናውን ያቃጠሉት። ያው ጥይት ተተኮሰና ሰውየውን ይዘውት ወጡ በሚባልበት ጊዜ ላይ ያው መኪናውን ያቃጠሉት። ግዕት ነው መኪናው። በዚህ አጋጣሚ የምነግርሽ ሰውየው ማርቆስ ታዬ ከተባለበት ቀን ጀምሮ ከዛሬ ድረስ ማርቆስ ወለነው
መቼ ነው ታዲያ
ለምን እንዳጠፋት አይታወቅም።
መቼ ነው
ቅዳሜ 10 ሰዓት አካባቢ ነው መብራት የጠፋ። እስከዛሬ ድረስ መብራት የሚባል ነገር የለም። ያው አፍልቶም እንጀራ ጋግሮ መብራት ትንሽ አስቸግር ድረስ ነው ያለው መብራቱ እንዴት እንዳረጉት አይታወቅም።
ሌላው የከተማው ነዋሪ በአካባቢው እስከነበርኩበት ጊዜ ድረስ አየሁት ያሉትን ይናገራሉ።
ምን መሰለሽ መጀመሪያው መነሻው ማለት ነው ይሄ በረከት ነው ጋር የተያያዘ ነው ደግሞ ማርቆስ ለገብታል በሚል ገዛ ምን ሆቴል አካባቢ እንትን ሲሉ ነበረ አይተናል። ጊዜ ጣያሉ ሲገረብሩ ነበረ። በአጋጣሚ እሱን ማግኘት አልቻልም። እሱን ማግኘት እንትን ሲሉ ሆቴሉ መምታት ጀመረ። ሆቴሉን እየመቱ እንትን ሲሉ ከቆዩ በኋላ እንደገና መኪናዋን የራሷን የበረከት መሆን አለባት ወይም ይዛቸው ያስከረክራየንበት የሚሉትን እናንተም ታርጋ ፈቱ። ታርጋ ከፈቱ በኋላ መኪናዋን መተባበር ጀመሩ። ከዛ እየገፉ እየጨፈሩ ሰላማዊ ሰልፍ ሲያደርጉ ከቆዩ በኋላ መኪናውን ያቃጠለ። መኪናውን ካቃጠሉ በኋላ እየጨፈሩ ሌሎችን ሆቴሎች እንደዚህ አንዳንድ ትልቅ ሆቴል ማርሲላስ ምናምን መደብደብ ጀመሩ። ማርሲላስ አካባቢ የማቃጠል ሁኔታ ማለት ማቴሪያል ምናምን እንደዚህ አቃጥለዋል። እኔ ህዚ አላየትም፣ ግን ሙሉ ለሙሉ ተቃጥሏል የሚልም አለ። ይህ አሉ ስለሆነ ዞሮ ዞሮ ማቴሪያል ተቃጥሏል እና እሱ ጠብየረ እየባሰ ገፋኝ ሲመጣ ወደ ቤተ መንግስት መሄድ ሲጀምሩ ፖሊስ እዛ ዘበኞች ምናምን መተኮስ ጀመሩ። ከዛ በኋላ ጥይት እየተተኮሰ አንዱ እየበተኑ ምናምን የነበረበት ሁኔታ ነበረ። አሁንም እስካሁን ድረስ ጥይት ይተኮሳል። ከሌላ ሀይልም መጡ ለማረጋጋት እየተሞከረ ያለበት ሁኔታ ነው ያለ ባለበት ሁኔታ በዚህ ደረጃ ነው።
ወጣቶቹ ይህንን የሚያደርጉት የከተማ ወጣቶች ናቸው።
ወጣቶች መጀመሪያ ጊዜ የከተማ ወጣቶችን እንደዚህ የምናውቃቸው ደህና ጥያቄ ያላቸው ሰዎች ነበሩ። ግን በኋላ ግን በጣም እየበዛ ያለው ምንድን ነው ህጻናት፣ በጣም እነዚህ ትላልቅ ዝም ብለው እየተነዱ የሚሄዱ ልጆች ስሜት በስሜት ማለት ነው እንደዚህ አይነት ነገር እየበዛ ማለት ነው እንጂ መጀመሪያ ጊዜ ወጣቶች ምን ይቅረብልን እያዝን የሚል ጥያቄ ነበራቸው። ከዛ በኋላ ግን አስራ ምናምን ድ 15-12 ምናምን ያሉ ልጆች ሁሉ ይበዙ ነበር።
ነዋሪዎቹ እኛ እስካነጋገር ናቸው እስከ ምሽቱ 1 ሰዓት ድረስ ሁኔታዎች እንዳልበረዱ ገልጸው ማምሻውን ያነጋገር ነው አንድ ሌላ ስሙን መጥቀስ ያልፈለገ የአካባቢው ነዋሪ የመከላከያ ሰራዊት አባላት በአካባቢው ያለውን ህዝብ ለመበተን እየተኮሱ ነው ብሎናል።
ሰው ወደ ቤቱ የመበተን አይነት ባህሪ አለ። ግማሹ እዛው ከተማ አካባቢ ነው። ግን እንደሚሰሙ በጣም ከፍተኛ ወንድ የተኩሱ ድምፅ አለ። ከተማ ላይ የሚሰሙ
ተኩሱ ይሰማኛል። ማን ነው እየተኮሰ ያለው? ሰው ላይ ነው እየተተኮሰ ያለው ወይስ ወደ ሰማይ ነው? ከየት የመጣ ተኩስ ነው?
አይ እንግዲህ እኔ በአይኔ አይታየኝም፣ ግን እንዲህ ግን ብዬ ሳየው ወደ ሰው የሚተኮስ አይመስልም። ወደ ላይ የሚተኮስ ድምጽ በጣም ይሰማል። ሰውን ተረጋግቶ ነው ወጣቱን ወደ ታች እየወረደ ያለው። ማለት ወደ እየሳሰሩ ምናምን እየተበተነ ነው። ያው እየመሸ ስለሆነ አሁን ሰዓቱ እየተበተነ ነው። አልፎ አልፎ የሚታዩ ጭሶች አሉ። የተወሰኑ ቤቶች የተቃጠሏሉ የሚባሉ ቤቶች አሉ። እንደዚህ የአመራር ቤቶች ምናምን እነዚያን ነገሮች አሉ።
እስካሁን የደረሰውን ጉዳት ማወቅ ተችሏል? ለምሳሌ በሆቴሎቹ ላይ እንደ ጎዛመን ሆቴል በመስታወቱ በድንጋይ መመታቱ፣ ንብረቶች መቃጠላቸውን ቀደም ሲል ያነጋገርናቸው ሰዎች ገልጸውልናል። አሁን ማምሻውን ከሱ በተጨማሪ ሌሎች የደረሱ ጉዳቶች አሉ?
አሁን አንቺ ስደውይ መንገድ ላይ ከላይ የሚመጣ ልጅ አግኝቼ ሳናግር በዛም ሆቴልም መስታወት መከስከስ ብቻ ሳይሆን በሳት እንደተቃጠለ እንደዚህ አንድ የከተማው ከንቲባ የነበረ ሰውም ቤቱንም በአቃጥለው እንደመጡ እንደዚህ ሌሎች አንድ ሁለት ሆቴሎችም እንደዚህ በተጨማሪ እንደዚህ ነገሮች እንዳሉ የነገረኝ ሰው አለ።
ሁኔታውን በተመለከተ በደብረ ማርቆስ ከተማ የሚገኙትን የምስራቅ ጎጃም ዞን የኮሚኒኬሽን ኃላፊ አቶ ሽፈራው አየለን ጠይቄያቸው ነበር።
የከተማው ትናንት ከትናንት ወዲያው ቆይታ ባጃጅ ትራንስፖርት አገልግሎት የሚሰጡት የታሪፍ መጨመርና አንዳንድ ስምሪታቸውን አለመጠበቅ ይታይ ስለነበረ አሰራሩን መሰረት በማድረግ የሚመለከታቸው እርምጃ ይወስዳሉ። ይህን እርምጃ ባለመቀበል ዛሬ ጠዋት ላይ ለምን እርምጃ ተወሰደብን በሚል ወደሚመለከታቸው አቤቱታ ያቀርባሉ። አቤቱታውን መሰረት አድርጎ ትክክል ካልሆነ እናረማለን፣ ግን እናንተ ወደ ስራ ግቡ በሚል ሲነገራቸው አይ ደግሞ መፍትሄ ካልተሰጠና እርምጃ ካልተወሰደብን የተቀጣ ነው ገንዘብ እንደዚህ መመለስ ካልቻለ በሚል ቅሬታቸውን ይዘው ይገልጻሉ። የህዝቡ አገልግሎት ማግኘት ስላለበት መናኸሪያ ሚኒባሶች ይወጡና አገልግሎት መስጠት ጀምሮ በአንድ ሚኒባስ ላይ ጉዳት ያደርሳሉ። እየቆየም ወደ ሰልፍ አይነት ይቀየርና እዚህ ከተማችን መሀል ያለ አንድ ትልቅ ሆቴል አለ። እዚህ ያረፉ ሰዎች አሉ እንግዶች። ስለዚህ እነሱ እዚህ እንዲመጡ አንፈልግም፣ መውጣት አለባቸው የሚል የአካባቢ ከበው እንዲወጡ ይጠይቃሉ። እንግዲህ መነሻው ይሄ ነው። መብትን ለማስከበር ከተደረገ ጥያቄ ተነስቶ ወደ ሰልፍ የመጣ ነው ማለት ነው።
የት ሆቴል ነበር ሆቴሉ?
ሆቴሉ ጎዛምን ሆቴል ነው የሚባል መሀል ከተማው ላይ የሚገኝ ትልቅ ሆቴል ነው። እሱ ሆቴል ነው። እሱ ላይ ያው ጉዳት አደርሰዋል። ከፍተኛ ጉዳት ደርሶበታል።
ምን አይነት ነው የጉዳቱ መጠን የደረሰበት?
ጉዳቱ በድንጋይ ምንትን ብለዋል። በሳትም እቃዎችን እያወጡ ንብረት ማውደምም እንደዚህ ተፈጽሞበታል።
ሌላ የወደመ ንብረት አለ?
አዎ፣ እዚያው ግቢ የነበረ አንድ መኪናም እንደዚህ ተቃጥሏል። መንገድ ላይም ብዙ መኪና አቃጥለዋል። እነዚህ ናቸው እስካሁን ጉዳት የደረሰ።
የተጎዳ ሰው አለ?
ተጎዳ ሰው የለም እስካሁን። ያው አሁንም የተረጋጋ አይደለም። ከተማ አካባቢ የተንቀሳቀሱ ይጮሃሉ። ጉዳት በደረሰበት ሆቴል አካባቢ እንዲሆን አሁንም ከጉዳት ነጻ አይደለም። እዚህ አካባቢ ነው ያሉ በብዛት የሚንቀሳቀሱ።
የጸጥታ አካላት ሁኔታውን ለማብረድ የወሰዱት እርምጃ የለም?
አዎ፣ ያው ጎን ለጎን ወደ ተባባሰ ነገር እንዳይሄድ የጸጥታ ኃይሎች ለመምከርም ይሞክራሉ። ልክ ሲልም ጸጥታውን ለማስከበር እንደዚህ ይሞክራሉ። ግን እስካሁን ያለው ሁኔታ ወደ ሰላም የመጣ አይደለም። የጸጥታ ኃይሎች በብዛት አሉ፣ አስተዳደር አካላትም እንደዚሁ። ግን በቀላሉ ኮንቪንስ አድርጎ ለማስተማርም ለማግባባትም ሲሞከር ወደዚያ ሄዱ። አሁንም ጫጫታ፣ በሆቴሉ ላይ የደረሰው ጉዳትም አሁንም ጊዜው አካባቢ ሆኖ እሳት አለመጥፋት እንደዚህም አለ። የሚጋዩ ንብረቶች አለዋል።
ምን አይነት እንግዳ ነው እዛ ሆቴል ውስጥ? እንግዲህ ያነጋገርናቸው ሰዎች የነገሩን አለ። ማን አለ ብለው ነው
አለ ብለው ያሰቡት? ያው በፊት እዚህ የነበሩ አስተዳዳሪ እና አንድ ከነባር ታጋዮች ደግሞ አንድ ሰው ጓዳሉ ብለው ነው ያሰቡ። ስምም እየጠሩ ጭምር የሚገልጹበት ሁኔታ አለ።
እሳቸው እንደተባለው እዛ ነበሩ?
እውነታው ሲታይ ግን አልነበሩም። አሁን ለምሳሌ የበፊት አስተዳዳሪያችን ዛሬ አጋጣሚ ሆነ በአማራ ብሔራዊ ክልላዊ መንግስት የምክር ቤት ጉባኤ ልና የዚያ ጉባኤ ተሳታፊ በመሆናቸው እዚያ ነው ያለው። አሁን ለምሳሌ በፊት የነበሩት አስተዳዳሪ ሌላውም እንደዚሁ በሌሉበት ግን ወደዚህ መጥተዋል በሚል የጥላቻ የሐሰት ወሬ ያው በአካባቢው የተሰራጨውን የሚያሳይ እሱን መሰረት አድርጎ ነው።
በሌላ በኩል የክልሉ የመንግስት ኮሚኒኬሽን ጉዳዮች ጽህፈት ቤት ኃላፊ አቶ ንጉሱ ጥላሁን በፌስቡክ ገጻቸው ላይ በዛሬው ዕለት በደብረ ማርቆስ ከተማ ህብረተሰብን በሐሰት መረጃ የማደናገር ስራ መሰራቱን፣ በከተማው ግርግር በመነሳቱን በአሁኑ ሰዓት በከተማው የተሻለ የሚባለው ሆቴል ላይ ጉዳት መድረሱን አስፍረዋል። በከተማው ህዝብ በድብቅ እያወያየ ነው ተብለው ከተጠቀሱት አንዱ አመራር አቶ ምግባሩ ከበደ በ ባህር ዳር ምክር ቤት ጉባኤ ላይ አብረዋቸው እንደሚገኙ አስገንዝበዋል። ማንም ሊገነዘበው የሚገባው ነገር የክልላችን ህዝብ የሚያደናግሩና ወደ ግርግር የሚያስገቡ የሐሰት መረጃዎች እየተለቀቁ ስለሆነ ጥንቃቄ ማድረግ እንደሚገባው አሳስባለሁ ብለዋል። በተጨማሪም ማንኛውም አመራርም ሆነ ዜጋ በየትኛውም ቦታ የመንቀሳቀስ መብቱን ሊገድብ የሚችል ነገር መኖር የለበትም ብለዋል። በመጨረሻም ሰሞኑን የአንዳንድ አመራሮች ስም እየተጠቀሰ ህዝቡን የማደናገርና ብጥብጥ በማንገስ በክልላችን የተገኘውን ሰላም ለመቀልበስ የሐሰት መረጃ እየተናፈሰ በመሆኑ ህዝባችን ታላቅ ጥንቃቄ ሊያደርግ ይገባል ሲሉ መክረዋል።
የምትከታተሉት ጋቢና ቪኦኤ ነው። ከደብረ ማርቆስ ያሉትን አዳዲስ ዜናዎች በድረ ገጻችን ቪኦኤ ኒውስ ዶት ኮም / አማሪክ እንደዚሁም ፌስቡክ አት ቪኦኤ አማሪክ ላይ መከታተል ትችላላችሁ። የተከታዩ ዘገባችን ደግሞ የጠቅላይ ሚኒስትር አብይ አህመድን የስልጣን 100 ቀናት በተለይ በዲፕሎማሲ ስኬት ዙሪያ ያስመዘገቡት የተባለውን በኤርትራና በኢትዮጵያ መካከል ሰላም ሊያሰፍን የሚችል ስምምነት ማድረጋቸው እንደሆነ የውጭ ጉዳይ ሚኒስቴር ያወጣው መግለጫ ይሆናል። ሁለቱ መሪዎችና ህዝቦቻቸው ዓለም አቀፍ እውቅና እንዲሰጣቸው እየተጠየቀ እንደሆነም የሚኒስቴር መስሪያ ቤቱ ቃል አቀባይ አቶ መለስ አለም አስታውቀዋል። በእነዚህ ቀናት ለተወሰኑ የዲፕሎማሲያዊ ጥረቶች ባለሀብቶች ወደ ኢትዮጵያ እየገቡ እንደሆነ ቃል አቀባዩ ጨምረው ገልጸዋል። መለስካቸው አማሃ ዝርዝሩን ከአዲስ አበባ ልኳል።
የውጭ ጉዳይ ሚኒስትር ቃል አቀባይ አቶ መለስ አለም ዛሬ ረፋዱ ላይ በጠሩት ጋዜጣዊ ጉባኤ ጠቅላይ ሚኒስትር አብይ አህመድ ቃለ መሐላ ፈጽመው ስልጣን ከተረከቡ 100ኛ ቀን መሆኑን አብስረው በእነዚህ ቀናት ውስጥ በዲፕሎማሲው መስክ ተገኘ ያሉትን ስኬት ዘርዝረዋል። እነዚህ ቀናት በዲፕሎማሲው መስክ የላቀ አፈጻጸም የተከናወነባቸው ቀናት ናቸው ብለዋል። ከቅርብ ጎረቤቶች ጀምሮ እስከ ሩቅ ወዳጆችና አጋሮች ድረስ በጣም ጠንካራ የሚባል የዲፕሎማሲ ሥራ መከናወኑንም ገልጸዋል። አቶ መለስ ባለፉት 100 ቀናት በውጭ ጉዳይ ሚኒስቴርና በሚመራቸው የተለያዩ አካላቱ በአዲስ መንፈስ የተከታተለና የተጋጋለ የዲፕሎማሲና የውጭ ግንኙነት ሥራ ሲከናወን መቆየቱን ጠቁመው የሚታዩ ውጤቶች ናቸው ያሏቸውንም ዘርዝረዋል። ጠቅላይ ሚኒስትር አብይ አህመድ በእነዚህ 100 የሥልጣን ቀናት ውስጥ ካከናወኗቸው ዲፕሎማሲያዊ ተግባራት መካከል ትልቅ ስኬት ነው ያሉትንም አቶ መለስ አለም አብራርተዋል።
በዚህ የዲፕሎማሲና የውጭ ግንኙነት እንቅስቃሴ ውስጥ በጣም ትልቁና ትርጉም አለው፣ የምስራቅ አፍሪካን ጂኦፖለቲካን ይለውጣል፣ ተጽዕኖ አለው። ኢትዮጵያ ከሌላ ሀገር ካላት ግንኙነት ባለፈ የአካባቢውን የኃይል አሰላለፍ ይለውጣል ተብሎ የሚታመነው ከኤርትራ ጋር ከጎረቤቶቻችን ከወንድሞቻችን ለዘመናት የጋራ ታሪክ እሴት ባህልና ወግ ካለን ኤርትራውያን ወንድሞቻችን ጋር የጦርነት ደመናውን ለመግፈፍ በሁለቱ ሀገሮች መካከል ሁለቱም ህዝቦች አሸናፊ የሆኑበት ስምምነት የተደረሰበት እንቅስቃሴ ነው።
ይህ ስኬት ከዛሬ 100 ቀናት በፊት ጨርሶ አይታሰብም ነበር ያሉት ቃል አቀባዩ፣ በሁለቱ ህዝቦችና በሁለቱ መሪዎች አማካይነት የተደረገው ጥረት ግን ይህን የማይመስል ነገር እውን እንዳደረጉት ይጠቁማሉ። በተለይም የሁለቱ አገሮች መሪዎች ደግሞ ያደረጉት አስተዋጽኦ ከፍተኛ ነው ይላሉ። እንዲያውም እነዚህ መሪዎችና ሁለቱ ህዝቦች የተለየ እውቅና እንዲያገኙ ዘመቻ የተጀመረ ይመስላል።
አንዳንድ ወገኖች ኢትዮጵያና ኤርትራ በተለይም ሁለቱ መሪዎች እንደዚህ አይነት የሰላም ውሳኔ ላይ በመድረሳቸው ዓለም አቀፍ እውቅና ያስፈልጋቸዋል፣ ዓለም አቀፍ እውቅና ብቻ ሳይሆን ዓለም አቀፍ ሽልማት ይገባቸዋል የሚሉ ወዳጆቻችን እየተበራከቱም እየተደመጡም መጥተዋል። የስዊድን ፓርላማ አንዳንድ አባላት እንደምታውቁት የኖበል ፒስ ፕራይስ መነሻው ከስዊድን ነው፣ የሰላም ሽልማት እነዚህ ህዝቦች ይገባቸዋል፣ ትልቅ ውሳኔ ነው፣ ወሳኝ እርምጃ ነው የተወሰደው።
በኢትዮጵያና በኤርትራ መሪዎች መካከል የተደረሰበትን የአስመራ መግለጫ የተሰኘውን ስምምነት የተባበሩት መንግስታት ድርጅት የጸጥታው ምክር ቤት፣ ኢጋድ፣ የአፍሪካ ህብረት፣ የአውሮፓ ህብረት፣ በተናጠል ደግሞ ፈረንሳይ፣ ካናዳ፣ ዩናይትድ ስቴትስ ኦፍ አሜሪካ፣ ቱርክ፣ ቻይና፣ ሩሲያና ሌሎችም እውቅና እንደሰጡት ለተግባራዊነቱም ድጋፍ እንደሚያደርጉ ማስታወቃቸውን አቶ መለስ አለም ተናግረዋል። አክለውም እነዚህ የዶክተር አብይ አህመድ የአንድ መቶ ቀናት የሥልጣን ወቅት ያበረከተውን ምጣኔ ሀብታዊ ጥቅም ዘርዝረዋል።
ኢትዮጵያ ባለፈው 100 ቀን ከድብርት የወጣ ሀገር ለመፍጠር ጥረት ተደርጓል። ኢኮኖሚውም እንደዛው። የብዙ ሀገሮች ዓለም አቀፍ ኩባንያዎች ኢትዮጵያ ውስጥ መዋለ ንዋያቸው ለማፈሰስ ኢትዮጵያ ውስጥ ኢንቨስት ለማድረግ እየመጡ ነው። በርካታ የቻይና የህንድ ኩባንያዎች የዚሁ ዕድል ተጠቃሚ ሆነዋል። በአሜሪካ የንግድ ምክትል ሚኒስትር የተመሩ 60 በላይ የሚሆኑ ስራ አስፈጻሚዎች ያሉበት ወደ 36 የሚሆኑ ትላልቅ ኩባንያዎች ኢትዮጵያ ውስጥ መጥተዋል። የቅድመ ኢንቨስትመንት ጥናት አድርገው በቀጣይ ወደ ኢትዮጵያ ለመምጣት ፍላጎት እንዳላቸው ገልጸው ይሄዱበት ነው። ይሄ በኢኮኖሚው መስክ የሚታይ የአንድ መቶ ቀን ጸጋ ነው።
የደቡብ ሱዳን ተፋላሚ ወገኖችን እንደገና ለማቀራረብ የተደረገው ጥረትና የታየው መልካም ውጤት ከ3000 በላይ የሚሆኑ በተለያዩ ሀገሮች ታስረው የነበሩ ኢትዮጵያውያንን ወደ ሀገራቸው እንዲመለሱ ያደረገው ዜጋ ተኮር የዶክተር አብይ ዲፕሎማሲና ሌሎችም ስኬቶች በጋዜጣዊ ጉባኤው ላይ በቃል አቀባዩ ተዘርዝረዋል። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ።
መለስካቸውን ለዘገባው እናመሰግናለን። አድማጮቻችን፣ የጋቢና ውይይታችን ዝግጅታችን ይቀጥላል። በጠቅላይ ሚኒስትር አብይ አህመድ 100 የስልጣን ቀናት በትናንትናው ዕለት ያሰማናችሁ ዘገባ አለ። ጽዮን ከተለያዩ ምሁራን እንደዚሁም ደግሞ የፖለቲካ የማህበረሰብ መሪዎች ጋር እየተወያየሽ ነው ያለሽው በተከታታይ በትናንትና ሁለት የጀመርሽው ተከታይ ክፍል ዛሬ ይዘሻል።
አዎ፣ እንግዲህ ትናንትና የአዲስ አበባ ዩኒቨርሲቲ የታሪክ ምሁሩን አቶ አበባ አያሌውንና በሚችጋን ኬተሪንግ ዩኒቨርሲቲ እንዲሁ የታሪክ ፕሮፌሰር የሆኑትን አቶ ህዝቅኤል ጋቢሳንን ነው ያነጋገርን የነበረው። አቶ አበባው ከተናገሩበት ነው የተቋረጠው። ነገ ደግሞ ሌሎች ምሁራንንና የሰብአዊ መብት ተሟጋቾችን ሀሳብ ይዘን እንመለሳለን። አቶ አበባው ከተቋረጠበት የዛሬውን አጠር ያለ ሪፖርት እንሰማለን።
መልጫ ቦርድ ሙሉ ለሙሉ ነፃ መሆን አለበት። ለሁሉም እኩል የተመቻቸ ኳስ ሜዳ መክፈት አለበት።
ፕሮፌሰር ህዝቅኤል ገቢሳ በበኩላቸው ብዙ ነገሮች ናቸው ቀሪዎቹ ብለዋል።
ዋና ዋና ነገሮቹ አሁን ኢትዮጵያ 3 አመት እና 4 አመት በፖለቲካ ስትናጥ ነው የነበረው። እነዚያ የፖለቲካ ችግሮች ሁሉ ተወግደዋል ለማለት አይቻልም። ፍርአታዊ ለውጥ ነው የኢትዮጵያ ህዝብ የሚጠይቀው። ፍርአታዊ ለውጥ ተደርጓል ለማለት አይቻልም። እርምጃውም ተወስዷል ለማለት አይቻልም። በአሁኑ ደረጃ ብዙ ስራ ቢሰራም ረጅሙ መንገድ ገና ነው የሚቀረው። የፖለቲካ ችግሩ መፈታት አለበት። ኢትዮጵያ ውስጥ አንድ የፖለቲካ ፓርቲ ብቻ ገንኖ የሚኖርበት ጊዜ ማለቅ አለበት። እነዚህ እኮ አልተነኩም። የፖለቲካ ምህዳሩ መስፋት አለበት ለተባለው ነገር ላይ ሚዲያ ነጻነትን በሚመለከት የመደራጀትን የሶሳይቲስ እንደ ቻሪቲስ የሚባለው የሚከለክሉት እነዚህ ህግጋቶች በሙሉ አሁንም አሉ። የፖለቲካ ምህዳሩ መስፋት አለበት። መስፋት ማለት ደግሞ በአገር ውስጥ ያሉትን በውጭ ያሉትን መምጣታቸው ብቻ ሳይሆን የሆነ አዲስ ሶሻል ኮምፓክት ለመመስረት እንድንችል ችግሮቹ የፖለቲካ
ምን ማለት ነው? ሶሻል ኮምፓክት መመስረት እንድንችል
ወደፊት ወደ ኢትዮጵያ ውስጥ እንግዲህ በኢትዮጵያ ምን አይነት አገር እንድትሆን ነው የምንፈልገው? ይሄ የእሳቸው ራዕይ ብቻ ሳይሆን የኢትዮጵያ ህዝብ ራሱ በተወካዮቹና ወይም የኢትዮጵያን ህዝብ የተለያዩ ጥቅሞችን ይጠብቃሉ የሚባሉት ፓርቲዎች አንድ ላይ ቁጭ ብለው የፖለቲካ ዙሪያ ተቀምጠው አገራችን እንደዚህ መሆን አለበት በሚባለው ነገር ላይ መስማማት አለባቸው። እስካሁን ድረስ እርግጥ ነው ብዙዎች ወደ ሀገር እየገቡ ነው የፖለቲካ ድርጅቶቹ፣ ነገር ግን የፖለቲካ ስራው ገና አልተሰራም። ቁጭ ብሎ በጠረጴዛ ዙሪያ ምን አይነት ራዕይ ያስፈልጋል? ከሁሉ በላይ ደግሞ ዴሞክራሲ ስለምንፈልግ አሁን ካለንበት ሁኔታ ተነስተን ስርዓታዊ ለውጥ ተደርጎ ዴሞክራሲ የሰፈነበት አገር እንዲኖረን የፖለቲካ ስራው አሁንም ገና ምንም አልተሰራም። ይሄ እንግዲህ ስራው ብዙ ተሰርቷል፣ ነገር ግን ይሄኛው ዋናው ስራ ነው። የኢኮኖሚ ችግር አለ። በአሁን ደረጃ ላይ ሀገሪቱ ውስጥ ከፍተኛ የሆነ የኢኮኖሚ ችግር አለ። በዛ ነገር ላይ የሚሰሩት ስራዎች ራሳቸው የልማታዊ መንግስት የሚለው ብቻ ሳይሆን ሌሎችም አቅጣጫዎች መታየት አለባቸው። በዚህ ረገድ በፖለቲካው፣ በኢኮኖሚው፣ በፌደራል ሲስተሙ በዚህ ነገር ላይ አሁንም ብዙ እየተነገረ አለ እና የህገ መንግስታዊ መሻሻል የሚያስፈልግ ከሆነ ፕሮግራም አልወጣም። ፕሮግራም አውጥተን ከዚህ ካለንበት ሁኔታ እርግጥ ተስፋ ከሚሰጡ ሁኔታዎች አልፈን ወደ ዲሞክራሲ የምንሸጋገርበት መንገዱ ማፑ መውጣት አለበት። ይሄ ደግሞ መንግስት ብቻ የሚያደርገው ሳይሆን ከተቃዋሚ ድርጅቶች ጋር ሁሉ ቁጭ ብለው የሚወጣ ነገር መሆን አለበት። የምርጫ ቀን መወሰድ አለበት። ህዝቡ ድምፁን ማሰማት አለበት። ይሄ እንግዲህ አለ የማይባል ምርጫ የሌለው ነገር ነው። ይህ ህዝብ ድምፅ መሰማት አለበት። እስካሁን አልተሰማም። አሁን ግን መሰማት አለበት። እሳቸው ባደረጉትና ፓርቲያቸው በሚሰራው ተስፋ ሰጥተናል። ነገር ግን የህዝብ ድምፅ የሚሰማበት ሁኔታ ለመሰራት ሮድ ማፕ ያስፈልገናል። ይሄም አልተሰራም። ምንም ነገር ብሎ አልተሰራም። ጊዜም አልተሰጠም። 100 ቀን ነው፣ ግን ገና ብዙ 100 ቀናቶች አሉ።
ጠቅላይ ሚኒስትር አብይ አህመድ ከሀገር ውስጥ አልፈው ከአጎራባች ሀገሮች ጋራ ሰላም ለመፍጠር ወደ ግብጽ፣ ሱዳን፣ ሩዋንዳ፣ ሶማሊያ፣ መካከለኛው ምስራቅ፣ ሳውዲ እስከ ትላንት ድረስ ተጉዘዋል ያሉት ምሁራኑ ከሀያ ዓመታት መለያየት በኋላ ኤርትራን የረገጡት የመጀመሪያው መሪ ሆነው የተፈጠረውን ሰላምና የውጥረት ጦርነት ማስቆም መቻል ደግሞ በመቶ ቀናት ውስጥ ያስመዘገቡት ትልቁ ምዕራፍ ነው ብለውታል። የዛሬው የጋቢና ጉዟችን በዚሁ ተጠናቋል።
ፌስቡክ አት ቪኦኤ አማሪክ ላይ በትዊተርም እንደዚሁ ሀሽታግ ጋቢና ቪኦኤን በመጠቀም አስተያየቶቻችሁን ላኩልን።
እንግዲህ ስናስተናግዳችሁ ያመሸነው ጽዮን ግርማና
ሄኖክ ሰማእግዜር ነን። ዝግጅታችን በቴክኒክ ያቀነባበረው ሞክቢል ያበሮ ነው። የምሽቱ የጋቢና ሙዚቃ ሙዚቀኛ ደግሞ ቴዲ አፍሮ። መልካም ምሽት።
በነገው ጉዞ እንገናኝ። Radio Sagale Amerikati.